የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የሐምሌ 1 2013 ዓ.ም መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች በእግራቸው አካባቢውን እየለቀቁ ወደ ወሎና አፋር አካባቢዎች መግባታቸው እየተነገረ ነው።
ችግሮች ማለት የምግብ ችግር አለ፣ የውሃ ችግር አለ፣ መብራት የለም። ወደ ቤት መምጣት የሚፈልጉ ተማሪዎች አለ በጣም ብዙ። እነሱ አልቻሉም እንደብቅ ብለው
የሰማችሁት ከመቀሌ ተነስተው ደሴ ከተማ የደረሱ ተማሪዎችን ነው። በሌላ በኩል በመቀሌ ዩኒቨርሲቲ የሚኖሩ ተማሪዎችም የባንክና የስልክ አገልግሎት አለመኖሩ እንዳስቸገራቸው በዛ ላለው ዘጋቢያችን ነግረውታል። የምሽቱ አብይ ርዕሳችን በዚህ ላይ ያተኩራል። ለየት ባለ ዘገባ ደግሞ የሴቶችን ጾታዊ እኩልነት ለማስፈን ወንዶችን ተሳታፊ ለማድረግ ከሚሰራው ህይወት ኢትዮጵያ ተቋም ጋር ቆይታ ነበረን።
በጣም ብዙ መልካም ወንዶች አሉ፣ መልካም አባቶች አሉ፣ መልካም ወንዶች አሉ፣ መልካም ባሎች አሉ።
የሰማችሁት የህይወት ኢትዮጵያ ዋና ስራ አስፈጻሚ አቶ ጌታለም ካሳን ነው። የሴቶችን እኩልነት ለማስፈንና ህይወታቸውን በበጎ ለመቀየር የወንዶች ግንዛቤ ላይ መስራትና መልካም ወንዶችንም ማበረታታት እንደሚያሻ አጋርተውናል። ሌሎች የቴክኖሎጂ ጥንቅሮችንም ይዘንላችኋል። የምሽቱ ተረኛ አስተናጋጅ ኤደን ገረሙ ነኝ። ኤልያስ አስማረም መርሃ ግብሩን በማቀናበር አብሮን ይዘልቃል። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ትቆዩ ዘንድ ተጋብዛለሁ።
አመሰግናለሁ ኤደን። የሄቲ ብሔራዊ ፖሊስ ኃይል ኃላፊ የሀገሪቱን ፕሬዚደንት በመግደል ወንጀል የተጠረጠሩት አራት ግለሰቦች ከፖሊስ ጋር በነበረ የተኩስ ልውውጥ ወቅት መገደላቸውን አስታወቁ። የፖሊስ ኃይል ኃላፊው ሊዮን ቻርልስ ረቡዕ ምሽት ለዘጋቢዎች እንደተናገሩት ፕሬዚደንት ጆቬኔል ሞይዝን በመግደል የተጠረጠሩ ተጨማሪ ሁለት ሰዎች በሳቸው አነጋገር ቅጥር ነፍሰ ገዳዮች በቁጥጥር ስር ውለዋል። በቅጥር ነፍሰ ገዳይነት በተጠረጠሩት ግለሰቦች ታግተው የነበሩ ሶስት የፖሊስ አባላትም ነፃ እንደተደረጉ አክለዋል። ፕሬዚደንት ጆቬኔል የተገደሉት በመዲናዋ ፖርቶ ፕሪንስ በሚገኝ የሀብታሞች ሰፈር ውስጥ በሚገኘው መኖሪያ ቤታቸው ውስጥ ሲሆን ገዳዮቹን ለመያዝ አሰሳ በአጭር ጊዜ ውስጥ ተጀምሯል። የሀገሪቱ ተጠባባቂ ጠቅላይ ሚኒስትር ክላውዲየ ጆሴፍ ሀገራዊ የእንቅስቃሴ እግድ መጣላቸውንና አሁን ላይ ሀገሪቱን የሚመሩት እሳቸው መሆናቸውንም አስታውቀዋል። በዩናይትድ ስቴትስ የሄቲ አምባሳደር ቦቼት ኤድመንድ በመርማሪዎች አማካኝነት የተገኘው የቪዲዮ ማስረጃ የሚያሳየው ጥቃት ፈጻሚዎቹ ጥቃቱን የፈጸሙት የዩናይትድ ስቴትስ መድኃኒት ቁጥጥር መስሪያ ቤት ባልደረቦችን መስለው እንደሆነ አስታውቀዋል። በጥቃቱ የቆሰሉት ቀዳማዊቱ እመቤት ማርቲን ሞይዝም በአደገኛ ሁኔታ ላይ ሚያሚ በሚገኝ ሆስፒታል ውስጥ እንደሚገኙ አምባሳደሩ ተናግረዋል። ትናንት በኢራቅ ዋና ከተማ ባግዳድ በሚገኘው የዩናይትድ ስቴትስ ኤምባሲ ላይ ያነጣጠሩ ከአንድ በላይ ሮኬቶች እንደተተኮሱ ተሰምተዋል። የኢራቅ ጸጥታ ባለስልጣናት የአሁኑ ጥቃት በዩናይትድ ስቴትስ ጦርና ዲፕሎማቲክ ስፍራዎች ላይ ከተቃጡት መካከል የቅርብ ጊዜው እንደሆነም ጠቁመዋል። ሮኬቶቹ ኤምባሲውን ባይመቱም በባግዳድ የአረንጓዴ ክልል ላይ ግን አርፈዋል ተብሏል። ረቡዕ ዕለት በኢራቅ የሚገኘው ዩናይትድ ስቴትስ መራሹ ቅንጅት በምዕራብ አምባር ክፍለ ሀገር በሚገኙ የዩናይትድ ስቴትስ ጦር አባላት ላይ ያነጣጠሩ 14 ሮኬቶች መተኮሳቸውን ይፋ አድርገዋል። የጦር ቅንጅቱ ቃል አቀባይ ኮሎኔል ዋይኒ ማሮቱ እንደተናገሩት ሮኬቶቹ ያረፉት አላ አሳድ የጦር ሰፈርና ቀጠናው ላይ ሲሆን በሁለት ሰዎች ላይም ቀላል ጉዳት አድርሰዋል። የኢራቅ መከላከያ ሰራዊት ቃል አቀባይ የህያ ረሱል የሮኬት ጥቃቶቹን የሽብርተኞች ጥቃት ሲሉ የጠሯቸው ሲሆን የኢራቅ ጠላቶች በሀገሪቱ ደህንነት፣ ሉዓላዊነትና የዜጎች ደህንነት ላይ ያነጣጠሩ ጥቃቶችን እያደረሱ እንደሆነም ተናግረዋል። ዩናይትድ ስቴትስ በሀገሪቱ ወታደሮችና የጦር ተቋማት ላይ ለተደጋገሙ ጥቃቶች በኢራቅና ሶሪያ ውስጥ በመንቀሳቀስ ላይ የሚገኙ በኢራን የሚደገፉ ታጣቂዎች ላይ ጣቷን ቀስራለች። በጃፓን የኮቪድ-19 ቫይረስ ስርጭት በመባባሱ ምክንያት የሀገሪቱ መንግስት በዛሬው ዕለት አዲስ የአስቸኳይ ጊዜ አዋጅ ያውጃል ተብሎ ይጠበቃል። የሀገሪቱ ኢኮኖሚ ሚኒስትር እንዲሁም የኮሮና ቫይረስ ግብረ መልስ መሪ የሆኑት ያሽቶኡቺ ናሺሞራ አስቸኳይ ጊዜ አዋጁ ከመጪው ሰኞ ጀምሮ እስከ ጎርጎሳውያኑ ነሐሴ 22 ድረስ እንደሚዘልቅ ለጋዜጠኞች ተናግረዋል። ይሄ ጊዜ ሀገሪቱ የምታዘጋጀው የቶኪዮ ኦሎምፒክ የሚከናወንበትን ጊዜም የሚያጠቃልል ነው። አዲሱ የአስቸኳይ ጊዜ አዋጅ ቀደም ብለው የኦሎምፒክ ክንውኑን እንዲመለከቱ የተፈቀደላቸውን 5 በሽታዎች ቁጥር ሊያሳንስ እንደሚችል አሊያም ደግሞ ሁሉንም ሊከላከል እንደሚችል ተገምቷል። የኦሎምፒኮ አዘጋጆች ባለፈው ወር 10,000 ሰዎች ወይንም ደግሞ ክንውኖቹን የሚያስተናግዱ ስፍራዎች ሊይዙት ከሚችሉት የተመልካቾች መጠን ግማሹ ውድድሮቹን እንዲታደም እንደሚፈቀድ አስታውቆ ነበረ። የጤና ባለሙያዎችና መንግስት ግን ሁሉን ተመልካቾች ማገድ የተሻለው አማራጭ እንደሆነ ሲመክሩ ሰንብተዋል። የውጭ ሀገራት ተመልካቾች ቀደም ባለው ጊዜ ውድድሮቹ እንዳይታደሙ መወሰኑ ይታወሳል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ የሐሙስ ሐምሌ 1/2013 የምሽት ዝግጅቱን ይቀጥላል። የምሽቱ ተረኛ አስተናጋጅ ኤደን ገረሞ ነኝ። አሁን ለምሽቱ ቀዳሚ ወዳደረግነው ዘገባዎች እንሻገራለን። የትግራይ ኃይሎች መቀሌ ከተማን ከተቆጣጠሩ በኋላ በትግራይ ባሉ ዩኒቨርሲቲዎች ልጆቻቸው የሚማሩ ወላጆች ስለ ልጆቻቸው ደህንነት እንደተጨነቁ እየተናገሩ ይገኛሉ። የአሜሪካ ድምጽ ያነጋገራቸው በመቀሌ ያሉ የዩኒቨርሲቲ ተማሪዎች እስካሁን ድረስ ደህንነታቸው የተጠበቀ መሆኑን የገለጹ ሲሆን፣ ሆኖም ግን የስልክና የባንክ አገልግሎት አለመኖሩ እንዳስቸገራቸው ገልጸዋል። ሙልጌታ ጽብሃ ከመቀሌ ተከታዩን አድርሶናል።
ከአስር ቀናት በፊት ነው የትግራይ ኃይሎች መቀለ ከተማ የተቆጣጠሩት። ከዛን ቀን ጀምሮ በትግራይ ያሉ ዩኒቨርሲቲዎች የሚማሩ ተማሪ ወላጆች ስለ ልጆቻቸው እየተጨነቁ መሆናቸው በተለያዩ መገናኛ ብዙሃን እየገለጹ ናቸው። ተማሪዎቹ ያሉበት ሁኔታ ለመጠየቅ በመቀለ ዩኒቨርሲቲ ተገኝቼ ነበር። ቴድሮስ ሹራ በዩኒቨርሲቲው የሁለተኛ ዓመት የማናጅመንት ተማሪ ነው።
እስካሁን እዚህ ግቢ የሌለውን ግቢ ባላውቅም እኛ ጋር እዚህ ግቢ ኖርማል ነው። ምንም የሆነው ነገር የለም። እነሱም ከገቡ በኋላ ምንም ሰላም ነው። እስካሁን የለ ነው። በትምህርቱ አሁን ነገ ፋይናል እንጀምራለን። እስከ ማክሰኞ ነው የተባለው። ካፌም ያው እስካሁን እየተጠቀም ነው፣ አልተቋረጠም። ብዙ ይህን ያክል እንደ በፊቱ ባይሆንም የካፌውም ትንሽ የተወሰነች እንትን አለ፣ ግን ያው ሳንብላ አናድር ነው። ገንዘብ ምናምን አሁን በእርግጥ እጃችን ላይ የለም። ባንክ ሁሉም ተዘግቷል። በገንዘብ ሁኔታ ችግር ላይ ምንም እጃችን ላይ ቀድመንም የተጠነቀ ያወጣ ነው ነገር የለም እና ቢከፈትልም ምናምን አሪፍ ነው። ስልክም ምንም አይሰራም። ከፋሚሊ ጋርም አልተገናኘንም እስካሁን።
አጁሉ ታኦ የተባለች ከጋምቤላ ክልል የመጣች የኮሚኒቲ ዴቨሎፕመንት የማስተርስ ዲግሪ ተማሪ በበኩሏ
መጀመሪያ አካባቢ ትንሽ ስጋት ነበረ። ምክንያቱም የተለያዩ ኢንፎርሜሽን በየደቂቃው ስለምናገኝ ማለት ነው። ግን በአሁኑ ሰዓት ላይ በጣም እየተረጋጋ ነው ያለው። ግቢ ውስጥ ያለው ሁኔታ ያው የቤተሰቡ ሁኔታ እኛ ባናቀውም እንደሚጨነቁ ተስፋ እናደርጋለን። ግን ደህና ነን እኛ። ልዩ ኃይሎች ግቢ ውስጥ ገብተዋል። ያለው ነገር በጣም ተረጋግቷል መጀመሪያ ከነበረው። እኛም ደህንነታችን ሰላም ነው። ካፌ ውስጥ ያለውን ኢንቫይሮንመንት ሁሉም ደህና ነው። አሁን ተረጋግቷል እንደመጀመሪያ አይደለም። ባንክ፣ ስልክ፣ መብራት አሁን መጥቷል። የባንክ ግን በጣም ያስጨንቅ ነበረ። ኢንፎርሜሽኑ ሳይኖረን ስለሆነ ባንክ ሄደው ምንም የብር አክሰስ በእጃችን የለም እና ደግሞ እንበላበት የነበረው ካፌ በዛ ምክንያት ተከልክለናል። አሁን የተማሪ የዋናው ካፌ ውስጥ ነው የምንጠቀመው ማለት ነው። እና ጫና እያደረገብን ነው። ውሃ ለመግዛት አልቻልንም። ስለዚህ ባንክ ቢከፈት የተሻለ ነው። ስልክም ደግሞ ያው ይታወቃል፣ ብዙ ተማሪዎች ቤተሰቦቻቸው ደካሞች አሉ፣ የሚታመሙ አሉ እና ለዛ ተብሎ ስልክም ቢከፈት አሪፍ ነው።
ፍቃዱ ደመቀ የተባለ ተማሪ በበኩሉ ተማሪዎች ከወላጆቻቸው ጋር እረፍት አድርገው መመለስ እንደሚፈልጉ ነው የገለጸው።
ትምህርት ይህን ሰሞን ትጀምራላችሁ ተብለን አንዳንድ እየጀመርን ያለ ነው። ምግብም አለ፣ ውሃም አለ። ከችግሩ አንጻር ደህና ነው። ክላስ ምናምን ዛሬ እየተማር ነበር። ለምሳሌ ተማሪዎቹ እያለቀሱ ነው ክላስ እየተቀመጡ ያሉት። ምንድን ነው ስንላቸው ያው የቤተሰብ ናፍቆት፣ ቤተሰብ ይጨነቃል ምናምን እንደዚህ እያሉ ነው የተማሩ ያሉት። እነሱ ደግሞ ያው በዚህን ጊዜ አሰናብተው ቤተሰብ አይተን ችግር ቤተሰብን አይተን ይህ ችግር ከተፈታ ቀጣይ ብንመለስ የሚሉ ናቸው ተማሪዎቹ። ሀሳባቸው በሙሉ የኔም ሀሳብ እንደዛው ነው ማለት ነው። ከምንም በላይ የስልክ አገልግሎት ነው፣ ቤተሰብ ማግኘት ነው የሚፈልጉት ተማሪዎቹ። እኛም የምንፈልገውላችንም ይህንን ነው።
ከኦሮሚያ ክልል የመጣ በዩኒቨርሲቲው የማርኬቲንግ ማናጅመንት ተማሪ ጋዲሳ ማሞ በበኩሉም የባንክና የስልክ አገልግሎት አለመኖር ለትምህርታችንና ኑሯችን አስቸጋሪ አድርጎታል ይላል።
ያለንበት ሁኔታ ያው ሁሉም ተማሪ በጭንቀት ነው ያለው አሁን እና ቤተሰባችን ከዚህ በፊት በአንድ ቀን ሁለት ጊዜ ሶስት ጊዜ ነው የሚደውሉት በቀን ማለት ነው ድምጻችን ለመስማት እና አሁን ግን ሳምንት አልፈናል። 9ኛ ቀናችን ምናምን ነው እና እስከ ዛሬ ቤተሰባችን በህይወት ራሱ ላይ ጠብቁን ይችላሉ፣ እኛ ግን በህይወት አለን እስካሁን እና በጣም ገራም ነው። ልጆቹ በብዛት በጣም እየተጨነቁ ነው አሉት። ክላስ ይጀመር እና አንዳንድ ፈተናም ይጀመር እያሉ ነው። ግን ፈተናም ለመስራት ክላስ ራሱ ቁጭ ብለን ለመማር ለእኛ በጣም ነው የሚከብደው። ሁሉም ተማሪ በዚህን ሰዓት ሄዶ ወይ ቤተሰቡን አናግሮ መመለስ ወይ ደግሞ እረፍት አርጎ መቀጠሉ መማር እንደዛ ነው የሚፈልገው ሁሉም ተማሪ።
በትግራይ ክልል የቴሌኮሙኒኬሽን እና የባንክ አገልግሎት አሁንም የለም። የኤሌክትሪክ አገልግሎት በአንዳንድ አካባቢዎች ተመልሷል። የትራንስፖርት አገልግሎት ደግሞ በክልሉ ውስጥ ተጀምሯል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
ታጽማሃን ለዘገባው እናመሰግናለን። በሌላ በኩል ከዚሁ ርዕስ ሳንወጣ በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች በእግራቸው አካባቢውን እየለቀቁ ወደ ወሎና አፋር አካባቢዎች መግባታቸው እየተነገረ ነው። ከመቀሌ ተነስተው ደሴ የደረሱትን ተማሪዎች ዘጋቢያችን መስፍን አራጌ አግኝቶ አናግሯቸዋል።
መቀሌ በኛው ሃይደር ሆስፒታል የተግባር ትምህርት ላይ የነበሩና ዘንድሮ የምረቃን ስነ ስርዓታቸውን ሲጠባበቁ የነበሩ የሕክምና ተማሪዎችን ጨምሮ ከ30 በላይ ተማሪዎች እንዳመችነቱ በተሽከርካሪና በእግራቸው አቆራርጠው ደሴ ከተማ መግባታቸውን የተናገሩት ክርስቲያን ታጠቅ
ከመሆኒ ድረስ በትራንስፖርት መጣን። ከመሆኒ ጀምሮ ደግሞ የተወሰነ ኪሎ ሜትር በባጃጅ 10 ኪሎ ሜትር ኦልሞስት የሚሆን ደግሞ በእግራችን በበረሃ ነገር ማለት ነው። እንደዛ ሆነም የሆነ ገበያ ነገር ደረሰን። ከዛ በኋላ እስካለማጣ ደግሞ እንደገና ሌላ ባጃጅ አደረሰን። ከዛ በኋላ በኖርማል መኪና ገብተናል።
ምን ያህል ተማሪዎች ናቸው ወደ ደሴ የገባል?
ያኔ አብረን የመጣ ነው ሁለት መኪና ነበር አንድ ላይ ይዘን የመጣ ነው። የምንተዋወቅ ተማሪዎች ነን። 36 አካባቢ እንደርሳለን።
ትምህርታቸውን በተረጋጋ መንፈስ ለማስቀጠል የሚያስችል የስነ ልቦና ዝግጅትና ምቹ ሁኔታ ስለሌለ አቆራርጠው መምጣታቸውን ይሳቅ ተሰማ የተባለ ተማሪ ተናግሯል።
ኦልሬዲ ምንም መብራት፣ ውሃ፣ ባንክም የለም ብርም ደስ ላይ አልነበረም እና ኦልሬዲ ባለፈውም እዛ ስለነበርን መከላከያ ሲገባ እዛ ስለነበርን ኦልሬዲ ያወጣቸዋሉ ብሎ ነበረ እና በጣም ሲቆይብን በራሳችን የወጣ ነው ባለፈውም ይህኛውንም
ተማሪዎቹ በተፈጠረው አለመረጋጋት ምክንያት ትምህርት ማቋረጣቸውን ገልጸዋል።
ሰላሙም አሁን እርግጠኛ የምትሆንበት አይደለም ቦታው ላይ ለመጠበቅ ምናምን፣ ፕላስ ብዙ ነገሮች የተሟሉ አይደሉም። መብራት፣ ምግብ፣ ባንክ፣ ውሃ ጠበቀ ለመማር ማለት ነው። ካለም የፖለቲካ ግርግር አንጻር ቤት መግባት ይሻላል።
ትምህርት እየተከታተላቸው ነበር እዚያ በነበራችሁበት ወቅት?
እኛ ኢንተርን ነበር፣ ሐኪሞች ነበር እና አብዛኛው ዲፓርትመንት ተዘግቷል። አንድ ዲፓርትመንት የድንገተኛ ማግዚሎ የሚባለው ዲፓርትመንት ብቻ እሱ ነበር እየሰራ የነበረው። ከምና ትምህርቱም ልክ እንደዚህ ኦልሞስት ተቋርጧል።
ተማሪዎቹ አሁን ያሉበት ሁኔታ ይታወቃል በደንብ?
እኛ እስከምንመጣ ድረስ ደህና ነበሩ። ያው ከምግብ ከሌላ ችግሮች ካሉት ችግሮች ውጭ ሌሎች ችግሮች ማለት የምግብ ችግር አለ፣ የውሃ ችግር አለ፣ መብራት የለም። ወደ ቤት መምጣት የሚፈልጉ ተማሪዎች አለ በጣም ብዙ። እነሱ አልቻሉም እዛ ቁጭ ብለው።
ለምን አልቻሉም?
አንደኛ ያው መንገዱን እርግጠኛ መሆናችን ስልክ ባለመኖሩ ምክንያት የሄደን ሰው ወይም ደግሞ እዛ ጋ ያለውን ሰው ጠይቀህ መንገዱ ሰላም ነው ወይ ብለህ ትምህርትህን ትተህ ለመሄድ እርግጠኛ የምትሆንበት ነገር የለም። እድልኛም ለመሞከር ብለን ነው የወጣ ነው። በአጋጣሚ ሳቸውልን ገብተናል። ሁለተኛ ገንዘብ የለውም ተማሪው፣ እጁ አልተዘጋጀም። እጁ ላይ ብር ያለው የለም። ብዙ ብር ነው የሚያስፈልገ ለመምጣት። እጁ ላይ ብር ያለው ሰው ደግሞ የለም።
እኛ ኦልሬዲ መጨረሻ አመት ኢንተርንሺፕ ላይ ነው ያለ ነው እና ፈተና ያላቸው ከኛ አንድ አመት ጁኒየሮቻችን ናቸው እና እነሱም ትላንት እንደሰሙት ከሆነ ሁለት ሳምንት ሰጥተዋቸዋል። ወደ ሳምንት ውስጥ የፈተና ትጨርሳላችሁ ብለዋቸዋል እና ኦልሬዲ መብራት ሲመጣ መብራት በመጣ በሶስተኛው ቀን ብለው ለጥፎ ነበር። በሶስተኛው ቀን ፈተና ትጀምራላችሁ ብለዋቸው ነበር እና አይ ቲንክ ትላንት መብራት መጥቷል መሰለኝ መጋቢ እና ሜቢ ከዛ ቶሎ ፈትነው የሚለቋቸው ይመስለኛል።
ፈተናም ትምህርትም መከታተል የሚችሉበት ቁመና ላይ ናቸው ብላችሁ ታስባላችሁ?
አይ እንደዛ እንኳን አናስብም፣ መጨረሻ አናስብም። ያው ፈተናውን ተፈትኖ መምጣት ነው እንጂ እንደዚህ ተጠምቶ እንትን የሚል አይነት ስነ ልቡ ነው ተማሪው አይደለም።
የሳይንስና ከፍተኛ ትምህርት ሚኒስቴር ከቀናት በፊት በይፋዊ ገጹ ባስተላለፈው መልእክት ተማሪዎቹ በመልካም ሁኔታ ላይ እንደሚገኙና የሁለተኛ መንፈቅ ዓመት ፈተና ለመውሰድ በዝግጅት ላይ ናቸው ማለቱ ይታወቃል። ሁለት ልጆች ተመልሰውልኛል የሚሉት ታጠቅ አበበ የተባሉ ወላጅ በዚህ ሁኔታ ተማሪዎቹን ትምህርት እንዲከታተሉም ሆነ ፈተና እንዲወስዱ ማድረግ ተገቢ አይደለም ባይ ናቸው።
በዚህ ሁኔታ ሆነው ተምረው በዚህ ሁኔታ ፈተና የሚባለው ነገር እኔ ብዙም ትክክል አይመስለኝም። ሰው ጭንቀት ውስጥ ሆኖ ሰው ፍርሃት ውስጥ ሆኖ ፈተና ሰው ጭንቀት ውስጥ ሆኖ ፍርሃት ውስጥ ሆኖ ትምህርት አግባብ ነው ብዬ አላምንም። ስለዚህ አሁን ያለው ሁኔታ እንደዚህ ሰላማዊ እንደሆነ መንገዱ ያለው ማህበረሰብ ሰላማዊ እንደሆነ መንግስት የሚችለውን ነገር አድርጉ። በተለይ እነዚህ ልጆች የዓለም ቀይ መስቀል ዩኤን ምናምን የሚባሉ ድርጅቶች አሉ በቀላሉ ትራንስፖርት በማቅረብ ሊያወጧቸው ይችላሉ። አሁን ያለኝ ኢንፎርሜሽን ማለት ነው።
ወጪያቸውንም በመሸፈን ተማሪዎቹን ወደ የቤተሰቦቻቸው ለማድረስ ዝግጁ መሆናቸውን አረጋግጠዋል።
አሁን እዚሁ ከተማ ውስጥ ነው ያሉት። የትራንስፖርትን ማረፊያ፣ ማደሪያ ምናምን እጥረት ያለባቸው ልጆች ከበር አድርገን እኛ እንልካለን። ይህ ምንም ችግር የለው። እኛ በዚህ ደረጃ ሬዲ ነን ማለት ነው።
በትምህርት ቤት ግቢዎቻቸው ውስጥ የመንግስት ደጋፊና ተቃዋሚ የሚል ፍረጃ በመፈጠሩ በተማሪው መካከል ውጥረት መኖሩ አካባቢውን ለቃ ለመውጣት እንዳስገደዳት የምትናገረው ደግሞ ሌላዋ የህክምና ተማሪ ተማሪ ሜላት በየነ ነች።
የጦርነቱም ሰዓት እኛ ተመራቂ ተማሪዎች ነበርን እዛ ሰዓት እና የዛ ሰዓት መከላከያ ምናምን ሲገባ ተቀብላችኋቸዋል፣ ስልካችሁን ቻርጅ አድርግላችኋል፣ ፍራሽ ሰጥታችኋቸዋል ምናምን ብለው ላይክ እንትን ብለው ነበረ፣ ለቂም ይዘው ነበረ። ከዛ በኋላ አሁን ልክ እነሱ ሲመለሱ እንደዚህ እንደዚህ ያደረገ ተማሪ ካልወጣችሁ ምናምን ያሉ ነበረ።
ከትምህርት ግቢያችን ውጭ ያለው የትግራይ ሕዝብ ላደረገልን ድጋፍና ተቆርቋሪነት ምስጋናችንን እንገልጻለን ብለዋል ተማሪዎቹ።
ለትግራይ ሕዝብ ማመስገን እንፈልጋለሁ። ያው የመጀመሪያ ስራ አልነበርም፣ ከዚህ በፊትም የነበረውን ጦርነት እዛ ነበር፣ አሁንም በነበረው አለመግባባት እዛ ነበርን። ተመልሰን መጥተን ተረጋግጡ እና ሕዝቡ በጣም ሲተባበረን ሲረዳን ነበረ፣ እንዳንፈራ ሲያረጋጉ ነበረ። ሕዝቡን አሁን ማመስገን እንፈልጋለሁ።
ህብረተሰቡ በጣም ደስ ይላል። ምንም አይነት ማግለልም ምንም አይነት ነገር የለውም። ለተማሪ ውስጥ እስከምንወጣበት ጊዜ ድረስ ምንም አይነት እንትን አልነበረ ህብረቱም ባገኙት አጋጣሚ ረድተውን ተንከባክቦ እንትን ያሉት ከሱ በላይ እዛው ግቢ ውስጥ የተፈጠረው ነገር ነው እንጂ እኛ እንደሚሄድ ያስገደደን ህብረተሰቡ ላይ ምንም የለም። እዛው ተማሪ ውስጥ በርስ ምናምን ስም እስከ መለጠፍ እንደዚህ ጋር እናደርጋቸዋለን እስከ ማለት ምናምን ደረሰና እንጂ ከህብረተሰቡ ጋር ምንም እንትን የለም።
የመከላከያ ሰራዊት አካባቢውን መልቀቅ ተከትሎ በትግራይ ክልል በሚገኙ ዩኒቨርሲቲዎች ትምህርታቸውን ሲከታተሉ የነበሩ ተማሪዎች በእግራቸው መውጣት መጀመራቸው እየተሰማ ሲሆን፣ በተመሳሳይ ሁኔታ ከትግራይ ወደ አፋር ሰመራ ይዘለቁ ተማሪዎች መኖራቸውን የአሜሪካ ድምጽ ሬዲዮ አረጋግጧል። ተማሪዎቹን በስልክ ለማግኘት ያደረግነው ጥረት ግን የተንቀሳቃሽ ስልካቸውን ቁጥር ሊሰጠን የሚችል አካል ባለመገኘቱ አስተያየታቸውን ለማስተናገድ አልተቻለም። ወላጆች ልጆቻችን ይመለሱልን የሚል ጥሪያቸውን አሁንም በማሰማት ላይ ይገኛሉ። የሳይንስና ከፍተኛ ትምህርት ሚኒስቴር አመራርን ምላሽ ለማግኘት ብንሞክርም ሁሉም መገናኛ ብዙሃን በተገኙበት በቅርቡ የደረሱበትን እንደሚያቆጠቁመው በተናጠል ግን ምላሽ እንደማይሰጡ ተገልጾልናል። ተማሪዎችና ወላጆች ግን ይህም ብለዋል።
መንግስታዊና መንግስታዊ ላልሆኑት ድርጅቶች ደግሞ ለተማሪዎቹ አፋጣኝ በሆነ ነገር ቢወሰድላቸው ደስ ይለኛል። እዛ በችግር ነው ያሉት አብዛኛው ተማሪ ተጨንቀው ነው ያሉት እና ወደ ሀገራቸው የሚመጡበት ነገር ቢመቻች
ያ ሁለቱም አካላት ተስማምተው ቢያንስ አንድ በፕሌን ወይ በሆነ ነገር ሄደው ሁሉንም ተማሪ እንዳስወጥተው ከዛ በኋላ የራሳቸውን እንትን ቢቀጥሉ ይሻላል። ይህ ተማሪ ምንም እንደዚህ አይነት ስነልቦና የትምህርት ስነልቦና ውስጥ አይደለም። የሚሰማውም ነገር አለ፣ በየቀኑ መሰደብ አለ፣ ዛቻ አለ ግዲ ምናምን እና እነዛ ነገሮች እስካልቆሙ ድረስ ወደ ትምህርት መመለስ ይከብዳል ብዬ ነው የምገምተው። እና መንግስት በተቻለ አቅም ከላኪያው ሲወጣ አብሮ ቢወጣን አንድ ነገር ነበር። ግን ኦልሬዲ አሁን ደግሞ የሚከብድ ይመስለኛል። እኛም እንደዛ የሚከብድ ስለመሰለን ነው ቶሎ ይወጣ ነው። ተማሪ አሁን በአፋርም በምንም እየሄደ ነው እና የወጣውን ተማሪ ምናቁ ማን ይቀር ማን መንገድ ላይ ይቀር፣ በዛ ላይ በረሃ ነው፣ ምንም የሚታወቅ ነገር የለም እና ብዙ ሪስክ ወስዶ ነው ተማሪ እየሄደ ያለው።
የሳይንስና ከፍተኛ ትምህርት ሚኒስቴር ወላጆች ልጆቻቸው በመልካም ሁኔታ ላይ መሆናቸውን ተረድተው በመንግስት የተጀመሩ ጥረቶችን እንዲደግፉ ጥሪ ማስተላለፉ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከተባበሩት መንግስታት የልማት ግቦች መካከል በሶስተኛ ደረጃ የተቀመጠው የሴቶች እኩልነት ነው። የሴቶችን እኩልነት በጤናው፣ በትምህርትና በተለያዩ ዘርፎች ውስጥ ለማሳካት የተለያዩ ጥረቶች የሚደረጉ ሲሆን ሀገር በቀል የሆነው ህይወት ኢትዮጵያ የሴቶች እኩልነትን ለማሳካት ወንዶችን በሙሉ እንደ ጥቃት አድራሽ ከመውሰድ ይልቅ መልካም አባቶችን በማበረታታትና በተምሳሌትነት በማውጣት እንዲሁም ለወንዶችና ለሃይማኖት አባቶች ስለ ሴቶች እኩልነት አስፈላጊነትና ስነ ተዋልዶም ጭምር መረዳት የሚችሉበት ሁኔታ ላይ እየሰራ ይገኛል። በዚህ ዙሪያ ከተቋሙ ዋና ስራ አስፈጻሚ አቶ ጌታለም ካሳ ጋር አጭር ቆይታ አድርጌ ነበር። ቆይታችን አቶ ጌታለም ስለ ተቋማቸው ህይወት ኢትዮጵያ እንቅስቃሴዎች ከሚያብራሩበት ይጀምራል።
ኢትዮጵያ ሴቶችን አጋር ማድረግ የሚያስችል ፕሮግራም ቀርጾ እየሰራ ነው። እንደምናውቀው እንግዲህ በተለይ በሴቶች ላይ፣ በህፃናት ላይ፣ በልጃገረዶች ላይ እየደረሰ ያለ ጥቃት ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ አንዱ ማህበራዊ መስተጋብር እየፈጠረ ያለው ሁኔታም ነው። ባህላችንም ማህበራዊ ነገራችንም ለወንዶች ቅድሚያ እየሰጠ ነው ያደግ ነው የሚለውን ሌሎችም ያደጉት። ስለዚህ ያ ደግሞ እየፈጠረ ያለው ሌላ ጫና አለ። እንግዲህ ለስርዓተ ፆታ እኩልነት እንዳይረጋገጥ የራሱን አስተዋጽኦ እያደረገ ነው ያለው። ስለዚህ በዚህ ምክንያት ሴቶች እንደምናየው ከትምህርታቸው በኋላ የመቅረት ኦር ትምህርታቸው ላይ አቴንድ እንዳያደርጉ ማድረግ በአስቀድሞ ምርት ሊመጣ ይችላል፣ በህጻናት ጋብቻ ሊመጣ ይችላል። በሌሎች ምክንያቶች ሴቶች ተጋላጭ የሆኑበት ሁኔታ ያለው እና ስለዚህ እዚህ ላይ ወንዶች ትልቁን ሮል ሊጫወቱ ይገባል። ወጥን ለዋት በደብደብ ነው ጾታዊ ጥቃት ጾታዊ ጥንቆሳን ማለታ ሰዎች ናቸው የሚያደርጉት። ይሄ ማለት ደግሞ ኢትዮጵያ ውስጥ ወደ 100 ሚሊዮን ህዝብ ቢኖር ከዛ ውስጥ 50% ወንዶች ናቸው ብለንም ከዛ ውስጥ መቃም የዛናን በጣም ብዙ መልካም ወንዶች አሉ፣ መልካም አባቶች አሉ፣ መልካም ወንዶች አሉ፣ መልካም ባሎች አሉ። ስለዚህ እነዚህን መልካም ነገር በማጎልበት እነዚህ ጥቂት ሰዎች ማሻሻል አይቻልም ወይ የሚልም እንደምታ አለው። ስለዚህ ለምሳሌ ወንዶች አጋርነትን ወደ ጤናው ሊሰጥ ይችላል። በተለያየ በጠንቷ አካባቢ እንድንመለከት የወሊድ አገልግሎት መቆጣጠሪያ ትምህርት የሚሰጠው ለሴቶች ወንዶቹ በብዛት እየተካተፋሉ። ስለዚህ በዛ ምክንያት ኮንፍሊክት እና ሌሎች ነገሮች ሲፈጠሩ እናያለን። በስነሳል ጤና ፕሮግራም ውስጥ ወጣት ወንዶችን ወይም ደግሞ ባለትዳር ወንዶችን ማሳተፍ መቻል አንደኛ ወሊድ ሁኔታን አቅደው መውለድ እንዲችሉ የሁለቱም ኃላፊነት ይሆናል። አሁን የአንድ ኃላፊነት ነው ይሆን ያለው። ለዚህ ደግሞ እናስተምራለን። ባሏ ደግሞ ልጅ መውለድ ይፈልጋል። ስለዚህ በሁለቱ መሀል የሀሳብ ልዩነትና ግጭት አለ ማለት ነው። ስለዚህ ምናልባት የወሊድ አገልግሎት ስትጠቀም እንኳ እንዳገኛት ወንድ ሊያደርስ የሚችለው ፆታዊ ጥቃት የከፋ ነው። ስለዚህ የስነ ተዋልዶ ጤና ፕሮግራም ወንዶችን መሳተፍ ቢችሉ እውቀቱ ቢኖራቸው ጥቅሙ ለራሳቸው ነው፣ ለሴቷ ብቻ አይደለም። ስለዚህ የምናስተምራቸው ወንዶች እና ፕሮግራሙ የተከታተሉ ወንዶች በዚህ ፕሮግራም ውስጥ ማለት እንዲችሉ እያደረግን ያለን ከሴቶች የተጋራ አጋራቸው ጋር ጤና ጣቢያን መጎብኘት። ስለዚህ እነዚህ ነገሮች ቢመጡ የስርዓተ ፆታ እኩልነት በተወሰነ ደረጃ ሊረጋጋ ይችላል ብለን እናምናለን። ሌላው ከፆታዊ ጥቃት አንጻር በከተማም በገጠር የምናየው ወንዶች ጥቃት ሲደርስ የምናየው፣ ስለዚህ በጥቃቱ ወንዱ ራሱ ተጎጂነት፣ ሴቷም ተጎጂነት። ስለዚህ እሱ በወንጀል ሊጠየቅ ነው፣ እሷ ላይ ደግሞ የደረሰ ሌላ አደጋ አለ። ስለዚህ ወንዱ እነዚህ በእጅ ላይ ያለውን ጉልበት፣ በእጅ ላይ ያለውን እውቀት፣ በእጅ ላይ ያለውን ገንዘብ፣ በእጅ ላይ ያለውን ስልጣን ወንድ ልጅ በአግባቡ ለመልካም ነገር መጠቀም ብቻል አስተዋጽኦ ማድረግ ይቻላል።
እንግዲህ ህይወት ኢትዮጵያ እጅግ ልምድ አካብቷል። ከአስር አመት በላይ በስራ ላይ ቆይቷል እና ከዚህ አንጻር ወንዶችን ስለ ስነ ጾታ ማስተማሩ ላይ ምን አይነት ውጤቶች አስመዝግባችኋል? ምን አይነት ለውጦች ሳያችሁ?
መጀመሪያ ኢኒሼቲቭን ስንጀምርና አይነትን ስናደርግ እንደ አንድ ድርጅት የወንዶች አጋርነት ፕሮግራም ወንዶች የአባቶችን ቀን እንደ መነሻ አክብረናል ከአመታት በፊት። ስለዚህ ዛሬ በተለያዩ ተቋማት በተለያዩ ሚዲያዎች የአባቶች ቀን አመት እየጠበቀ እየተከበረ በዚህ መልካም አባቶች መልካም ወንዶች እየተመሰገኑ ነው ያሉት እና ያ ምናልባት የምንፈልገውን ነገር እንደሪዛል ማህበረሰቡ ብቻ አይደለም ብድር ሶሳይቲ ኦርጋናይዜሽኖችን በፕሮግራሞቻቸው የወንዶች አጋርነት በዚህ ኔትወርክ ውስጥ ወደ 26 ድርጅቶች ጥቃት ሚኒስትሪ እንዳደርጉ እናደርጋለን። ሌላው ሚዲያዎች ናቸው። የተለያዩ ሀገር ውስጥ ያሉ ሚዲያዎች የስርዓተ ፆታ ፕሮግራሞቻቸው ውስጥ የወንዶች አጋርነት አስፈላጊ እንደሆነ በተለያዩ ፕሮግራሞቻቸው እየገለጹ ነው እያስተማሩ ነው ያሉት። ስለዚህ ይሄ ለኛ ትልቅ ስክሰት ነው። በሚዲያ ላይ ይሳካል። ሌላ ትልቁ ነገር በተለይ አሁን የእምነት ተቋማት አባቶች ናቸው ትልቁን ሮል የሚጫወቱት በህጻናት ጋብቻ ላይ እና ያለ እድሜ ጋብቻም ከፍተኛ ሁኔታ እየተነገሩ ነው ያሉት። ይህም አንዱ እያየን ያለ ነው ለውጥ ነው። ስለዚህ ወንዶች አሁን በተፈለገው መልኩ የፕሮግራሞች ላይ እየገቡ ነው ማለት ነው።
አቶ ጌታለም ካሳ ከአሜሪካ ድምጽ ጋር ለነበሩት ቆይታ እጅግ አመሰግናለሁ። ጋቢና ቬና በማዳመጥ ላይ የምትገኙት። አሁን ደግሞ ወደ ቴክኖሎጂ ነክ ዘገባዎች እንሻገር። በዩናይትድ ስቴትስ ጠጥቶ በመንዳት ምክንያት ብቻ በየአመቱ የአስር ሺህ ሰው ህይወት ይቀጠፋል። ይህን ለመከላከል ታዲያ መኪናዎች ላይ የሚገጠም አዲስ የደህንነት መሳሪያ ተገኝቷል። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት በሚደረጉባት ኢትዮጵያም ጭምር የብዙ ንጹሃንን ህይወት የሚያተርፍ ሊሆን ይችላል ተብሎ ተስፋ ተጥሎበታል። የአሜሪካ ድምጽ ዘጋቢዋ ጁሊ ታቦ ያደረሰችን አዲሱን የቴክኖሎጂ ዘገባ የሚያስቀኘውን ጥንቅር ስመኝሽ ቆየ እንደሚከተለው ታቀርብልናለች።
ሰዎች ከመኪና ፊት ለፊት ሲቀመጡ ብዙም አይጨነቁም። ሞተር ያበራሉ፣ ከዛ መኪናቸውን ያሽከረክራሉ። ከዚህ በኋላ ግን ጠጥተው ለሚነዱ ሰዎች ይቀላል አይሆንም። ለመኪናዎች አዲስ ግኝት የሆነው የደህንነት መጠበቂያ ትንፋሽን በመለካት መኪናውን በሚያሽከረክረው ሰው ውስጥ ያለውን የአልኮል መጠን ማወቅ ይችላል። በሕግ ከተፈቀደው መጠን በላይ ከሆነ መኪናው አይንቀሳቀስም። የትንፋሽ መለኪያው ከመኪናው የተለያዩ ክፍሎች ጋር ተያይዞ የተገጠመ ሲሆን ያሽከርካሪውን ትንፋሽ የመሳብ አቅም አለው። ይህ አዲስ የደህንነት ገጽታ የሚሰራው ታዲያ ኢንፍራሬድ የተሰኘ የኤሌክትሮማግኔቲክ ጨረርን በመጠቀም ሲሆን ከአሽከርካሪው ትንፋሽ ውስጥ የሚወጣውን የአልኮልና የካርቦን ዳይኦክሳይድ ድብልቅ መጠን ይለካል። አዲሱ ግኝት ከትንፋሽ በተጨማሪም የመንካት የስሜት ዋስን ማንበብ ይችላል። ይህ ደግሞ የሚሰራው አሽከርካሪው ሞተሩን ሲያስነሳ ወይም በሪውን ሲያንቀሳቀስ ሲሆን በውስጥ የተገጠሙት መለኪያዎች በአሽከርካሪው ጣቶች በኩል የሚያበራ ጨረር በመልቀቅ ከቆዳ ስር ያለውን የአልኮል መጠጥ ይለካል። ለአሽከርካሪዎች ደህንነት የአልኮል መጠጥ መለኪያ የተሰኘውና በአብዛኞቹ የመኪና አምራቾች ድጋፍ የተደረገለት ይህ ፕሮግራም በዩናይትድ ስቴትስ ውስጥ በየአመቱ ጠጥቶ በመንዳት ምክንያት የሚጠፋውን ከ10,000 በላይ ሞት ለመቀነስ ያለመ እንደሆነ የፕሮግራሙ የጋራ መስራችና የመኪና አምራቾች ለትራፊክ ጥምረት ደህንነት የተሰኘው ድርጅት ፕሬዝዳንት የሆኑት ሮበርት ስትራስቡርግ ከአሜሪካ ድምጽ ጋር በስካይፕ ባደረጉት ቆይታ አስረድተዋል።
የዚህ መርሃ ግብር ዋነኛ ዓላማ በከፍተኛ ሁኔታ ሊገታ የሚችለውን የህይወት መጥፋት ለማስቆምና ከሱም ጋር ተያይዞ የሚመጣውን ታላቅ የቤተሰብ ሐዘን ለማስቀረት ነው።
የትንፋሽ መለኪያውን መሳሪያ በመሞከርና ከተጠቃሚዎች ምላሽ በማግኘት የቨርጂኒያ ክፍለ ግዛት የመጀመሪያው ሆኗል። ውጤቱ ምን እንደሚመስል ለማወቅም የግዛቱ የሞተር አሽከርካሪዎች መስሪያ ቤት ረዳት ኮሚሽነር የሆኑትን ጆርጅ ቢሾፕን በስካይፕ አናግረናቸዋል።
When we as a team looked at the technology, it became very clear to me that this technology had the
የመስራ ቤታችን ቡድን ቴክኖሎጂውን ሲያገኝ ልክ ለደህንነት እንደምናደርገው የመቀመጫ ቀበቶ አይነት ለውጥ ማምጣት የሚችል ቴክኖሎጂ እንደሆነ ወዲያውኑ ታየኝ። እኔ አንድ ልጅ አለኝ፣ በቃ አንድ እሱ ብቻ። እና እሱ ወደፊት የሚኖርበት ዓለም ጠጥቶ ማሽከርከር የሌለበት ሊሆን እንደሚችል ተስፋ እንዳደርግ አድርጎኛል።
ይህ አይነቱ ተስፋ ነው አጥኚዎቹን አዲሱን ቴክኖሎጂ ወደ ገበያ እንዲያወጡ የሚያበረታታቸው። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት ለሚዳረጉባት ኢትዮጵያም የብዙ ንጹሃንን ህይወት የሚያተርፍ ሊሆን ይችላል። የዓለም ጤና ድርጅት ስሌት መረጃ እንደሚያመለክተው በመኪና አደጋ ብዛትና በተጎጂዎች ቁጥር ብዛት ኢትዮጵያ በዓለም 10ኛውን ደረጃ ይዛለች። በጁሊ ታቦ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት የጋቢና ቤ መሰናዷችንን እዚህ ላይ ፈጸምን። ሰለሞን አባተ በፕሮግራም አርትዖት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። አስተያየትና ጥያቄዎቻችሁን 202-227-6379 በሚለው የስልክ መስመር ዋትሳፕ ላይ በመደወል በጽሁፍ ወይም በድምፅ ልታስቀምጡልን ትችላላችሁ። እንዲሁም በፌስቡክ ገጻችን በያማሃሪክ ላይ ለጋቢና ቪ ያላችሁ አድርሱ። በነገው ምሽት እንገናኝ። ደህና ደሩ። ላፕሶን ላፕሶ ላፕሶ